ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ጥር 24 2016 ዓመተ ምህረት ዝግጅታችን ጀመረ። በአማራ ክልል ተጥሎ የቆየው የአስቸኳይ ጊዜ አዋጅ ለአራት ተጨማሪ ወራት እንዲራዘም የኢትዮጵያ ፓርላማ ዛሬ ወስኗል።
ጉዳዩን ያለውን ወቅታዊ ነባራዊ ሁኔታ በጥልቀት ከገመገመ በኋላ የአስቸኳይ ጊዜ መምሪያ ጠቅላይ እዙ የአስቸኳይ ጊዜ አዋጁ ቢራዘም ለሕዝብ ደህንነትና ሰላም በጣም ጠቃሚና አስፈላጊ መሆኑን ገምግሟል።
የኢትዮጵያ የፍትህ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስን ነው ቀደም ብለን የሰማናቸው። ሙሉ ዘገባ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችም ተካተዋል። እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ዝግጅቶቻችን እስከ ምሽቱ አራት ሰዓት ድረስ መደመጥ ይቀጥላሉ። እናንተም አብራችሁ እንድትቆዩ እንጋብዛለን። አስቀድመን አጫጭር የዓለም ዜናዎችን እናስተማችኋለን። ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሱዳን ጦርነት ወደ ምስራቅ የአገሪቱ ክፍል በከፍተኛ ደረጃ እየተስፋፋ መሆኑ ተነገረ። በኬንያ ናይሮቢ በደረሰ እሳት አደጋ 2 ሲሞቱ 222 ሰዎች ቆሰሉ። ዩናይትድ ስቴትስ በመላው መካከለኛው ምስራቅ በኢራን የሚደግፉ ወኪሎች ላይ ከወትሮው ጠንከር ያለ እርምጃ እንደምትወስድ አስታወቀች። የሚሉትና ሌሎችንም አሉን። አሁን ወደ ዝርዝሩ እናልፋለን። ለዘጠኝ ወራት የዘለቀውን የሱዳን ጦርነት ወደ ምስራቅ የአገሪቱ ክፍል በከፍተኛ ደረጃ እየተስፋፋ መሆኑ ተነገረ። በጎረቤት ኤርትራ ወታደራዊ ማሰልጠኛ ካምፖች እንደተቋቋሙ መረጃዎች እየወጡ ሲሆን የጦርነቱ ግንባር ወደ ምስራቅ የአገሪቱ ድንበር የበለጠ እየተጠጋ መሆኑም ተነግሯል። ይህ ያልተረጋጋውን አካባቢ የበለጠ ስጋት ላይ የጣለው መሆኑ ተመልክቷል። የሱዳን ጦር አዛዥ ጀነራል አብዱልፋታህ አልቡርሃን እና ምክትላቸው የነበሩት የቀድሞ ፈጥኖ ደራሽ ጦር አዛዥ መሐመድ ሐምዳን ደጋሎ ወይም ሄሚቲ የተፋጠጡበት ጦርነት ብዙ ውድመትን አስከትሏል። ተንታኞች በማዕከላዊ በምዕራብና ደቡብ ክልሎች ውስጥ የሚገኙ ሰፋፊ ይዞታዎችን በከባዱ ጦርነት የተቆጣጠሩ መሆኑ የሚነገርላቸው የፈጥኖ ደራሹ ጦር አዛዥ በተባበሩት አረብ ኤምሬቶች እንደሚደገፉ ይናገራሉ። የተባበሩት ኤምሬቶች ግን አስተባብላለች። በቅርቡ ስትራቴጂካዊ መንገዶችን በመቆጣጠር ከካርቱም ደቡብ ምስራቅ ወደምትገኘው ወደ አልጃዚራ ግዛት ዘምቷል። እነዚህ መንገዶች በምስራቅ በኩል ከኢትዮጵያና ከኤርትራ ድንበር እስከ ፖርት ሱዳን ድረስ ይዘልቃሉ። በፖርት ሱዳን ለሰራዊቱ ታማኝ የሆኑ የመንግስት ባለስልጣናት ከካርቱም ከተነሱ በኋላ አዲስ የጦር ሰፈር መመስረታቸው ተነግሯል። በጸጥታ ስጋት ምክንያት ስማቸው እንዳይገለጽ የፈለጉ እማኞች የሱዳን ተዋጊዎች ኤርትራ ውስጥ ቢያንስ በአምስት ካምፖች ውስጥ እየሰለጠኑ እንደሆነ ተናግረዋል። ከነዚህ መካከል ሶስቱ በጋሽ ባርካ ድንበር አካባቢ እንደሚገኙ ገልጸዋል። ካምፖቹ ከቡርሃን ጦር ወይም ከስልጣን ከተወገዱት የኦማር አልበሽር የቀድሞ መንግስት ሰዎች ጋር ግንኙነት እንዳላቸውም እማኞቹን መናገራቸውን ጠቅሶ ኤኤፍፒ ዘግቧል። ከዓለም እጅግ ከተነጠሉ አገራት አንዷ የሆነችው ኤርትራ ስለ ወንጀላው የተናገረችው ነገር የለም። ጦርነቱ ከተጀመረበት ጊዜ አንስቶ ለሰላም መማጎታን ቀጥላለች ሲል ዘገባው አመልክቷል። ይሁን እንጂ በርካታ ምንጮች ኤርትራ በካምፖቹ አማካይነት የቡርሃንን የጦርነት ጥረት እንደምትደግፍ ይገልጻሉ ሲል ዘገባው ጠቅሷል። የቡርሃን ምክትል ማሊክ አጋር ባለፈው ጥር የኤርትራን ዋና ከተማ አስመራን የጎበኙ ሲሆን ከፕሬዝደንት ኢሳያስ ጋር ስለ ደህንነት ጉዳዮችና ስለ ምስራቅ ሱዳን ግዛቶች መረጋጋት መነጋገራቸውን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። በኬንያ ዋና ከተማ ናይሮቢ ኢምባካሲ በሚለው ሰፈር ትናንት ሐሙስ ማምሻውን የደረሰውን የጋዝ ፍንዳታ ተከትሎ በደረሰው የእሳት ቃጠሎ የሁለት ሰዎች ሕይወት ሲያልፍ 222 ያህሉ ደግሞ ቆስለዋል። ጋዝ ከተጫነ የጭነት መኪና ላይ የተከሰተው ፍንዳታን ተከትሎ የተፈጠረው ከፍተኛ የእሳት ቃጠሎ በአካባቢው ወደሚገኙ ተሽከርካሪዎች፣ የንግድ ንብረቶችና የመኖሪያ ሕንፃዎች ላይ በፍጥነት መዛመቱ ተነግሯል። የመንግስት ቃል አቀባይ አይዛክ ሙዋራ በማህበራዊ ሚዲያ ላይ እንዳስታወቁት እየተካሄደ ያለውን የነፍስ አድንና የርዳታ ስራዎችን የሚያስተባብር የእዝ ማዕከል መቋቋሙን ገልጸው ህብረተሰቡ ለአደጋው ፈጣን ምላሽ ሰጥቷል ብለዋል። ክስተቱ ህዝብ በሚበዛባቸው አካባቢዎች ከጋዝ ማከማቻና መጓጓዣ ጋር ተያይዘው የሚመጡ አደጋዎች የደህንነት ስጋቶችን በመፍጠሩ ትኩረት እየሳበ መምጣቱን ተመልክቷል። የዩናይትድ ስቴትስ ኃይሎች በመላው መካከለኛው ምስራቅ በኢራን በሚደገፉ ወኪሎች ላይ ከወትሮው ጠንከር ያለ ምት ለመሰንዘር እየተዘጋጁ መሆኑን የመከላከያ ሚኒስትሩ ሎይድ ኦስተን ለጋዜጠኞች በሰጡት መግለጫ አስታወቁ። እርምጃው የሚወሰደው በዮርዳኖስ በሚገኘው የጦር ሰፈር ላይ በደረሰ የድሮን ጥቃት 3 የአሜሪካ ወታደሮችን ለገደለውና ከ40 በላይ የሚሆኑ ሰዎች ለቆሰሉበት ጥቃት ምላሽ መሆኑ ተመልክቷል። መከላከያ ሚኒስትሩ መግለጫውን የሰጡት እንደ አውሮፓ አቆጣጠር ጥር 1 ከካንሰር ቀዶ ጥገና ምክንያት በተከሰቱ ችግሮች ሳቢያ ሆስፒታል ከገቡ በኋላ ለመጀመሪያ ጊዜ መሆኑ ተነግሯል። ሚኒስትሩ በዚህ ወቅት ለጋዜጠኞች እንደተናገሩት በሰሜን ምስራቅ ዮርዳኖስ ህንጻ 22 በሚገኘው የመኝታ ክፍሎች ላይ የተፈጸመው ጥቃት እጅግ አስከፊ ብለውታል። እንደዚያ ያለው ድርጊት የሚታለፍ አይደለም ሲሉም አክለዋል። ካለፈው የአውሮፓውያን አመት ጥቅምት ወር አጋማሽ ጀምሮ በመካከለኛው ምስራቅ በሚገኙ የአሜሪካ ወታደሮች ላይ ከ165 በላይ ጥቃቶች መድረሳቸው ተነግሯል። መከላከያ ሚኒስትሩ እንደ ዋይት ሃውስና የውጭ ጉዳይ መስሪያ ቤት አቻዎቻቸው ሁሉ አሜሪካ በርካታ ዘርፍ ያላቸው ወታደራዊ እርምጃዎችን ሊያካትት የሚችል ባለብዙ ዘርፍ ምላሽ ለመስጠት እየተንቀሳቀሰች ነው ብለዋል። CBS የተባለው የአሜሪካን ቴሌቪዥን ትናንት ሐሙስ እንደዘገበው የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በኢራቅና ሶሪያ ውስጥ የኢራን ሰራተኞችና መገልገያ ተቋማትን ያካተቱ ኢላማዎች ላይ ለበርካታ ቀናት የሚቆዩ ጥቃቶች እንደሚደረጉ አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትናንት ሐሙስ ከፍተኛ የአረብ አሜሪካውያን መኖሪያ የሆነችና ለመጪው ምርጫ ጥብቅ ከሚባሉት ግዛቷ አንዷ የምትባለውን ሚችጋንን የጎበኙ ሲሆን ነገር ግን በዚያ የሚገኙ አረብ አሜሪካውያን ጋር ቆይታ ሳያደርጉ ተመልሰዋል። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ኤደን ገረመው እንደሚከተለው ታቀርባለች።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ሐሙስ ዕለት ከፍተኛ የአረብ አሜሪካውያን መኖሪያ የሆነችውና ለመጪው ምርጫ ጥብቅ ከሚባሉት ግዛቶች አንዷ በመትባለው ሚችጋንም የጎበኙ ሲሆን በዛ ከሚገኙ በድጋሚ ለመመረጥ ከሚያግዟቸው ሰራተኛ ማህበር አባላት ጋር ተገናኝቷል። ፕሬዝዳንቱ በተመሳሳይ ዕለት በዌስት ባንክ ሰፋሪዎች ላይ ግጭት በሚፈጥሩ ግለሰቦችም ላይ ማዕቀብ የሚጥል የአፈጻጸም ትዕዛዝ አጽድቀዋል። አስተዳደራቸው ይህ የፕሬዝዳንቱ ድርጊት በእስራኤልና በሐማስ መካከል በጋዛ እየተካሄደ ያለው ጦርነት የፍልስጤም ልዩ አካል በሆነች ዌስት ባንክ እያስከተለ ያለውን ግጭት ለመከላከል የሚረዳ ሁለገብ አካሄድ ነው ሲል አስታውቋል። ባይደን የተባበሩት የተሽከርካሪ ሰራተኞች ህብረት ፕሬዝዳንት ሻውን ፌን ህብረቱ ለአስተዳደራቸው ድጋፍ እንደሚያደርግ ባስታወቀ በቀናት ጊዜ ውስጥ ወደ ዲትሮይት በመጓዝ ከሰራተኞቹ ጋር ተገናኝተዋል። በንግግራቸውም የአሜሪካ ምጣኔ ሀብት እያደገ ያለበት ዋነኛውና ትልቁ ምክንያት እናንተ በዓለም ላይ የላቃችሁ ሰራተኞች ስለሆናችሁ ነው። የቀን ሰራተኛው በደንብ ተግባሩን ሲወጣ ሁሉም የተሻለ ይሆናል ሲሉ ሰራተኞቹን አድንቀዋል።
We now have in large part because of you and organized labor the strongest economy in the whole damn world.
አሁን ትልቅ ድርሻ አለን። ምክንያቱ ደግሞ በዓለም ላይ ግዙፍ የሆነ ምጣኔ ሀብት ስላለን ነው። 800 ሺህ የሚሆኑ የፋብሪካ ስራዎችን መፍጠር ችለናል። ሙታቸዋል ብለው እንደነበር አስተውሱ። በአሜሪካ የፋብሪካ ስራ ሙቷል ብለው እንደነበር አስተውሱ። ቻይና ምሳችንን ልትበላ ነበር። ነገር ግን እስቲ ገምቱ፣ እኛ ያን ያህል ምቹ አይደለንም። ጎምዛዛ ነን። ጎበዝ፣ ይህን የምለው ከልቤ ነው። አመሰግናለሁ። ሀገራችሁ ባለ ዕዳችሁ ናት፣ እነሱ ባለ ዕዳዎቻችሁ ናቸው።
በአንጻሩ ፕሬዝዳንቱ ከህብረቱ ሰራተኞች ጋር ቆይታ ባደረጉበት በተመሳሳይ ሰዓት 150 የሚደርሱ የፍልስጤም ደጋፊዎች በህንጻው ፊት ለፊት ሰልፍ ያካሄዱ ሲሆን በውጭ የሚገኙት የፖሊስ ሰራዊት የአመጽ መከላከያ ጋሻ በመያዝ ሰልፈኞቹ ወደ ህንጻው እንዳይጠጉ ተከላክሏል። ባይደን በሚችጋን በነበራቸው ቆይታ ከአረብ አሜሪካውያን ጋር ሳይገናኙ የተመለሱ ሲሆን ይህም ፕሬዝዳንቱ የእስራኤል ሐማስ ውስጥ ጦርነትን መደገፋቸውን ተከትሎ ከፍተኛ ቁጥር ያለው ደጋፊ ሊያሳጣቸው ይችላል የሚል የስጋት ምንጭ ሆኗል። 15 የመራጭ ተወካይ ያላት ሚቺጋን ግዛት ከአራት አስርት ዓመታት ወዲህ ባልተለመደ መልኩ በቅርብ ዓመታት በየደረጃ ያሉ የግዛቲቱ አስተዳደራዊ የስልጣን እርከኖች በሙሉ በዴሞክራቶች መያዛቸው እየጨመረ መጥቷል።
ዩናይትድ ስቴትስ ፍሎሪዳ ግዛት ውስጥ ትናንት ምሽት አንድ ትንሽ አውሮፕላን ወድቆ በመከስከሱ አውሮፕላኑ በተከሰከሰበት ስፍራ የነበረ አንድን ሰው ጨምሮ በውስጡ የነበሩ በርካታ ሰዎች መሞታቸውን ባለስልጣናት ተናገሩ። አውሮፕላኑ ክሊርዋተር በሚባለው ከተማ ቤይሳይድ በሚባለው አካባቢ በሚገኝ አንድ የተፈበረከ ተንቀሳቃሽ ቤት ላይ በመወደቁ ከነዋሪዎች አንደኛውን መግደሉ ተመልክቷል። የክሊርዋተር የእሳት አደጋ መከላከያ ኃላፊ ስካት ኤሄለርስ ስለ አደጋው በሰጡት ጋዜጣዊ መግለጫ ምንም እንኳን አደጋውን ተከትሎ የተነሳው እሳት በፍጥነት ቢጠፋም ቢያንስ ሌሎች 3 ቤቶች በተነሳው ቃጠሎ ጉዳት የደረሰባቸው መሆኑን ተናግረዋል። የባለ አንድ ሞተሯ ቢሽክራፍት ቦናንዝ V35 አውሮፕላን አብራሪ ሞተር ከአደጋው ጥቂት ቀደም ብሎ ከምሽቱ 1 ሰዓት ላይ ድንገተኛ አደጋ እንዳጋጠመው ለሴንት ፒት ክሊርዋተር ዓለም አቀፍ አውሮፕላን ማረፊያ ማስተዋወቁን የዩናይትድ ስቴትስ ፌደራል አቪዬሽን አስተዳደር አስተዋውቋል። የአውሮፕላን ማረፊያው በክሊርዋተር ደቡብ ምስራቅ 10 ኪሎ ሜትር ርቀት ላይ እንደሚገኝ ተገልጿል። የፍሎሪዳ ባለስልጣናትና የፌደራል መርማሪዎች አደጋው የደረሰበትን ስፍራ እንደሚመረምሩም ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። አሁን ወደ ሀፍታሙ መልሳችኋለሁ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ እየተከታተላችሁ የምትገኙት። ዋና አዘጋጃችን ጽዮን ግርማ ናት። በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋ አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመቶ የምትፈልጉ ሌላ አማራጭ አለን። ዋትስአፕ ላይ 2022059942ን ተጠቅማችሁ ሐሳባችሁን አጋሩን። አሁን ወደ ለቱ አበይ ርዕሰ ጉዳይ እንሻገር። በአማራ ክልል ላይ ተጥሎ የቆየው የአስቸኳይ ጊዜ አዋጅ ሁኔታ ለአራት ተጨማሪ ወራት እንዲራዘም የኢትዮጵያ ፓርላማ ዛሬ ወስኗል። ላለፉት 6 ወራት ተፈጻሚ ሆኖ የቆየው የአስቸኳይ ጊዜ አዋጅ እንዲራዘም ለምክር ቤቱ ጥያቄ ያቀረቡት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ሲሆኑ የአዋጁን ጊዜ መራዘም ያስፈልገው ከአማራ ክልል በተጨማሪ በሌሎች የሀገሪቱ አካባቢዎች ያሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችን ታሳቢ በማድረግ መሆኑንም ተናግረዋል። በሌላ በኩል ግን የአስቸጋይ ጊዜ አዋጅ ሁኔታው መራዘም እንዳሳዘናቸው አስተያየታቸውን ለአሜሪካ ድምጽ የሰጡ የክልሉ ነዋሪዎች ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም የአስቸጋይ ጊዜ ሁኔታው መራዘም እንደሚያሳስበው ዋና ኮሚሽነሩ ዶክተር ዳንኤል በቀለ ለአሜሪካ በኤክስ ገጻቸው ላይ በዛሬው ዕለት መልእክታቸውን አስፍረዋል። የዚህን ጉዳይ ዝርዝር የሚነግረን ኬኔዲ አባተ ነው።
የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በአማራ ክልል ላይ የተጣለውንና ላለፉት 6 ወራት የቆየውን የአስቸኳይ ጊዜ አዋጅ ለተጨማሪ 4 ወራት አራዝሟል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አዋጁ እንዲራዘም ለምክር ቤቱ በሰጡት ማብራሪያ በእቅድ የተያዙ ያሏቸውን ቀሪ ስራዎችንም ለመስራትና የአስቸኳይ ጊዜ መምሪያ ጠቅላይ እዙ አዋጁ ቢራዘም ለህዝብ ደህንነትና ሰላም በጣም ጠቃሚና አስፈላጊ መሆኑን በመደምደሙ እንደሆነ አክለው ጠቁመዋል።
ከአማራ ብሔራዊ ክልላዊ መንግስት ውጪ በሌሎች የሀገራችን ክፍሎች ያሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችም ስላሉ እነዚህንም ታሳቢ በማድረግ ቀሪ ስራዎች በእቅድ የተያዙትንም ለመስራት ተጨማሪ ጊዜ የሚያስፈልግ በመሆኑ ጉዳዩን ያለውን ወቅታዊ ነባራዊ ሁኔታ በጥልቀት ከገመገመ በኋላ የአስቸኳይ ጊዜ መምሪያ ጠቅላይ እዙ የአስቸኳይ ጊዜ አዋጁ ቢራዘም ለህዝብ ደህንነትና ሰላም በጣም ጠቃሚና አስፈላጊ መሆኑን ደምድሟል። በዚህ መሰረት ጥያቄውን ለተከበረው የህዝብ ተወካዮች ምክር ቤት አቀርቧል።
በዛሬው የምክር ቤቱ ስብሰባ ላይ እንዲገኙ የተጋበዙት የመንግስት መገናኛ ብዙሃን ብቻ ናቸው። ሆኖም የሚኒስትሩን ማብራሪያ ተከትሎ በተደረገው ውይይት አዋጁ እንዲራዘም የቀረበውን ጥያቄ በመደገፍና በመቃወም የምክር ቤቱ አባላት አስተያየቶችን መስጠታቸውን የአሜሪካ ድምጽ ከምንጮቹ አረጋግጧል። ከውይይቱ በኋላ የሚኒስትሮች ምክር ቤት ሐምሌ 28 ቀን 2015 ዓ.ም ተደንግጎ በተወካዮች ምክር ቤት ነሐሴ 8 ቀን 2016 ዓ.ም የጸደቀው የአስቸኳይ ጊዜ አዋጅ በሁለት ተቃውሞና በሶስት ድምጽ ተአቅቦ በአብላጫ ድምጽ ለአራት ወራት እንዲራዘም ወስኗል። አዋጁ በክልሉ አንጻራዊ ሰላምና መረጋጋትን ለማስፈን እንደረዳ መንግስት ተናግሯል። በሌላ በኩል ግን የአስቸኳይ ጊዜ ሁኔታው መራዘሙ እንዳሳሰባቸው አስተያየታቸውን ለአሜሪካ ድምጽ የሰጡ የክልሉ ነዋሪዎች ገልጸዋል። ለደህንነቴ የሰጋለው በሚል ማንነታቸውን እንዳናሳውቅ የጠየቁ አንዲት የባህር ዳር ከተማ ነዋሪ የአስቸኳይ ጊዜ አዋጁ የመንቀሳቀስ ነጻነትን በከፍተኛ ሁኔታ ገድቧል፣ በጸጥታ ኃይሎች ጥቃት የሚፈጸምባቸው ወጣቶች ቁጥር ከመጨመሩ ውጪ ያመጣው ለውጥ የለም ብለዋል። ሌላ የባህር ዳር ከተማ ነዋሪ ደግሞ
እኔ በስድስት ወር ጉዳይ ላይ ምንም ያየሁት የለም፣ የባሰ ነገሮች እየተካረሩ እንዳይተባባሱ ከመሄድ ውጪ እየታየ ለውጥ የለም። ህዝቡ አሁን ከመብላት ወደ አለመብላት እየገባ ያለበት ሰዓት ነው። መንገዶች ተዘግተዋል። ወደ ከተማው የሚገባ ምንም አይነት ሚዛ ነገር የለም። ሊኖርም ዋጋውን ሊሸከመው አልቻለም። አንድ ኩንታል ጤፍ ዋጋ በአሁኑ ሰዓት 15,000-16,000 እየተባለ ነው። ሁለተኛው አሁን አራት ወር መራዘሙ ሌላ ተጨማሪ ነገር ያመጣል ብዬ እኔ በበኩሌ የምገምተው ነገር አይኖርም። በሰላማዊ ነገር ገብተው ሰላም በሰላም ካልተጠናቀቀ በስተቀር ለውጥ ያለው አይመስለኝም። እኔ በበኩሌ ሰውም ከብዶታል፣ ተማሯል። ግን ዋናው ነገር ምንድነው? መወያየት ነው። ተወያይተው ወደ ትክክለኛው መንገድ መግባት።
ከምዕራብ ጎንደር ዞን ያነጋገርናቸው አስተያየት ሰጪም እንዲሁ የአስቸኳይ ጊዜ አዋጁ መራዘም በማህበረሰቡ ላይ ይፈጥራል ያሉትን ጠቅሰው ግጭቶችን ለመፍታት ድርድር ሁነኛ መፍትሄ እንደሆነ ገልጸዋል።
የአስቸኳይ ጊዜ አዋጅ ከማረጋጋትም ከምንም አንጻር ምንም የሚደረጋጋርም ምንም ነገር የለም። በመሀል የታጠቀ ሁለቱም በመገጠመው ምክንያት እንግዲህ አብዛኛው እየሞተም እየተጎደመ ያለ ገበሬውና ማህበረሰቡ ነው። ይሄ ይቀጥላል ነው ያ ነገር የለውም። ዝሮ ዝሮ ሁለቱ የታጠቀ ኃይል ገጥመን አባል ላይ ያለው ገበሬው ይሞታል። እንደ ገበሬው ነው ስትመጣ ችግሩ ሞቱም መሰደዱም የሚቀጥልበት ነገር የተራዘመ ያክል ነው እየተቆጠረ ያለው በየ አካባቢ። ይሄ ነገር እስከ መቼ ይቀጥላል? ሰው እኮ መስራት አልቻለም ምንም። እና ዝሮ ዝሮ እኔ ወደ ድርድር ገብተው ምላሽ ቢሰጥና ጦርነቱ ቢቆም የተሻለ ነገር ነው።
እንደ ሌሎቹ አስተያየት ሰጪዎች ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን የሰሜን ሸዋ ዞን ሸዋሮቢት ከተማ ነዋሪም የአዋጁን መራዘም ተቃውመዋል።
የምታየው ድባብ ሰው ላይ አሁን በተምሯ በተባለ ሰዓት እኮ የምታየው ሁሉም ፊቱ ላይ የምታነበው ነገር አለ። አሁን ሰዓቷ ከተነገረ ሰዓት ጀምሮ ከዛ ሰዓት ጀምሮ ሰው ላይ የምታነበው ነገር በቃ ቁጭ ትል እንጂ ጭራሽ ወደኋላ የመመለስ አቅም አታይባቸው።
የአስቸኳይ ጊዜ አዋጁ መራዘሙን ከሰሙ በኋላ ማለት ነው?
አዎ። ለምን የሚል ነገር ቁጭት ነው መታየታቸው። እኛ ጋ አሁን ምንም ያመጣው ነገር የለም። እንደኔ ሰላም ያመጣ የሚባለው ፓትላፊ አሁንም አለ። አስራ ሁለት ሰዓት ነው የምንገባው። እስቲና ስጋት ነው ያለው። ስለዚህ የመረጋጋት ሁኔታ ዜሮ ነው። ይገደላል ሰው በቀን በቀን ሬሳ ትሰማለ። ምንድነ ስትባል በአንዳ ሞተ ነው መፍትሄው። እኔ እንዳለሁበት እንደማየው ከሆነ ህዝቡ ሰላም ይፈልጋል። ያንን ሰላም አምጋር የምትችለው እዛም ታጣቂ ኃይሎች አሉ፣ እዚህም ታጣቂ ኃይል አለ። ውይይቱ መቶ በመቶ አዋጣ።
የኢትዮጵያ ሰብአዊ መብቶች ኮሚሽንም የአስቸኳይ ጊዜ ሁኔታው መራዘም እንደሚያሳስበው ዋና ኮሚሽነሩ ዶክተር ዳንኤል በቀለ በኤክስ ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። በግጭቶች ውስጥ የሚደርሱ ጉዳቶች፣ ሰብአዊ ቀውሶችና ከፍርድ ውጭ የሚፈጸሙ የተራዘሙ እስራቶች ከአሳሳቢ የመብት ጥሰቶች ውስጥ መሆናቸውን የጠቆሙት ኮሚሽነር ዳንኤል መፍትሄው ውይይት እንደሆነ መክረው የህዝብ ተወካዮች ምክር ቤትና መንግስት የአዋጁን አስፈላጊነት፣ ህጋዊነትና ተመጣጣኝነት በሚገባ እንዲያጤኑ ከፓርላማው ውሳኔ በፊት አሳስበው ነበር። የዋና ኮሚሽነሩን መልእክትና ሐሳብ ያጠናከሩት ምክትል ዋና ኮሚሽነሯ ራኬብ መሰለ ለቪኦኤ በሰጡት ቃል የአስቸኳይ ጊዜ ሁኔታው እንዲቀጥል መደረጉ ትክክል ነው ብለው እንደማያምኑ ተናግረዋል።
የሰብአዊ ክራይሲስ ከመፍጠር ሂውማኒታሪያን ክራይሲስ የምንለው ከመፍጠር አኳያ ትልቅ አስተዋጽኦ ስላለው ባይታደስና ችግሮችም ካሉ በመደበኛ የህግ ስርዓቱ መፍታት እንዲሞከር ነበረ። በውይይትም መፈታት ሲችል ነበር። በመደበኛ ስርዓቱም መፈታት ቢችል ይሻላል ብለን ነው የምናስበው። ምክንያቱም በርካታ ችግሮችን ስለሚያነሳ የአስቸኳይ ጊዜ አዋጅ በሚታወጅበት ጊዜ፣ ስለዚህ በመደበኛ ስርዓቱ ማየቱ ሰብአዊ መብቶችን በተከበሩበት በተጠበቁበት ሁኔታ ለማስፈጸም ስለሚቀል ባይታደስ እንደገና ሪኒው ባይደረግ ጥሩ ነበረ። ግን ከሆነም ደግሞ አሁንም ቢሆን የሰብአዊ መብት ስታንዳርዶች በተጠበቁበት ህጋዊነት የተመጣጣኝ መስፈርቶች ተፈጻሚ በሆኑበት ሁኔታ እንዲፈጸም ጥሪ እናቀርባለን።
ፓርላማው በአስቸኳይ ጊዜ አዋጁ ላይ ለመነጋገር ከመሰብሰቡ በፊት የመብቶች ኮሚሽኑ ልኮት በነበረ ምክር አዘል ሀሳብ ላይ አዋጁ እንዳይጸድቅ የሚጸድቅ ከሆነም እድሜው ከአንድ ወር ወይም ከጥቂት ሳምንታት እንዳይበልጥ ጠይቆ ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበረ ኬኔዲ ነበር ያሰማን። የትንታኔው መጽሔት ይቀጥላል። ኢትዮጵያ ውስጥ ባለፈው የአንድ ወር ጊዜ 4 የእርዳታ ሰራተኞች መገደላቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። ሁለቱ የተገደሉት በአማራ ክልል፣ አንድ በጋምቤላ እንዲሁም ሌላኛው ደግሞ ትግራይ ውስጥ መሆናቸውን ቢሮው ገልጿል። ግጭቶች ውስጥ ያሉ ሁሉም ሰላማዊ ሰዎችና ለእርዳታ ሰራተኞች ደህንነት ጥንቃቄ እንዲያደርጉ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስቧል። አስቴር መስጋናው የዚህን ጉዳይ ዝርዝር ተነግረናለች።
በአማራ፣ በኦሮሚያና በጋምቤላ ክልሎች ውስጥ የሚንቀሳቀሱ የተራዶ ሰራተኞች በጸጥታ መታወክ ምክንያት ለአደጋ መጋለጣቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በምጻሩ ዩኤንኦቻ ትላንት ሐሙስ ባወጣው ሪፖርት አስታውቋል። በአንድ ወር ውስጥ 4 የሰብአዊ አገልግሎት ሰራተኞች መገደላቸውንና ሁለቱ የተገደሉት በአማራ ክልል ደቡብ ጎንደር ዞን ውስጥ ከሳምንት በፊት መሆኑን፣ በጋምቤላ ክልል አንድ ሰራተኛ ባለፈው ወር ታህሳስ መጨረሻ፣ በትግራይ ማዕከላዊ ጎንደር ዞን ደግሞ አንድ የእርዳታ ሰራተኛ ከሁለት ሳምንታት በፊት መገደላቸውን የማስተባበሪያ ቢሮ ለአሜሪካ ድምጽ ጥያቄ በኢሜል በሰጠው ምላሽ ገልጿል። ግድያዎቹ የተፈጸሙት ሰራተኞቹ በስራቸው ምክንያት ኢላማ ተደርገው እንዳልሆነ ሪፖርቶቻችን ያሳያሉ ብሏል ኦቻ። በአንጻሩ ግን ግድያዎቹ የሰብአዊ ድጋፍ ሰራተኞች በአደገኛ ሁኔታዎች ውስጥ የተንቀሳቀሱ መሆናቸውን እንደሚያሳዩ ጠቁሟል። በአማራ ክልል የቀጠለውን ግጭት ተከትሎ የወንጀል አድራጎቶችና የእርዳታ አቅርቦቶች ዝርፊያ ጨምረዋል የሚለው የማስተባበሪያ ቢሮ ሪፖርት ኦሮሚያ ውስጥ ባለፉት 5 ዓመታት የእርዳታ ሰራተኞችን ለአጭር ጊዜ ማሰርና የማገት አድራጎቶች መባባሳቸውንም ጠቁሟል። ጦርነት በተካሄደባቸው ትግራይና አፋር ክልሎች ውስጥ ያለው ስጋት ደግሞ ከቅርብ ጊዜ ወዲህ እየከፋ መጥቷል። የወንጀል አድራጎት መሆኑን ኦቻ በሪፖርቱ አስፍሯል። ኢትዮጵያ ውስጥ ከ2011 ዓመተ ምህረት ወዲህ 46 የእርዳታ ሰራተኞች መገደላቸውን የተናገረው የኦቻ ሪፖርት 36ቱ የተገደሉት በሰሜን ኢትዮጵያው ጦርነት ወቅት እንደነበር ገልጿል። በሀገሪቱም በዓለም አቀፍ ሕግጋት መሰረት የእርዳታ ሰራተኞች በሁሉምና በምንም አይነት ጊዜያት ደህንነታቸው ከጥቃትና ከጉዳት ሊጠበቅ እንደሚገባ ኦቻ አሳስቧል። በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል በቀጠለው ግጭት ሲቪሎች ጭምር ኢላማ እየተደረጉና እየተገደሉ ናቸው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ ሲጎተጉት ይስተዋላል። ሰላማዊ ሰዎችና ንብረቶቻቸው እንዲሁም የህዝብ መገልገያ የሆኑ የመሰረተ ልማት አውታሮችና የአገልግሎት ተቋማት ኢላማ እንዳይደረጉ ኮሚሽኑ ባለፈው ህዳር ባወጣው መግለጫ በብርቱ አሳስቧል። ግጭቶች ውስጥ ያሉ ወገኖች ሁሉ ስለ ሲቪሎችና ስለ እርዳታ ሰራተኞች ደህንነት እንዲያስቡ ምክትል ዋና ኮሚሽነር ራኬብ መለሰ ጠይቀዋል።
ስፔሲፊካሊ ይሄንን አላየነውም፣ እዚህ ላይ ኮሜንት መስጠት በጣም ያስቸግረኛል። ግን በአጠቃላይ ኮንፍሊክት ባለበት፣ ግጭቶች ባሉበት፣ የማህበራዊ ቀውሶች ባሉበት ሁኔታ በርካታ የሰብአዊ መብት ጥሰቶች እንደሚያስከትል የታወቀ ነው። በዛም ሂደት ለተቸገሩ፣ ለተፈናቀሉ ደግሞ ድጋፍ የሚያቀርቡ ሰብአዊ ድጋፍ የሚያቀርቡ ሰዎች ደግሞ የተለየ ተጋላጭነት ይኖራቸዋል። ምክንያቱም ግጭት ባለበት ሁኔታ፣ የጸጥታ ሁኔታ ባልተረጋገጠበት ሁኔታ ስለሚንቀሳቀሱ የበለጠ ተጋላጭ ሊሆኑ እንደሚችሉ የታወቀ ነው እና እነሱም ሰራተኞች፣ ሰብአዊ ድጋፍ የሚያቀርቡ ሰራተኞችን ደግሞ በሁለቱም ወገን የተሻለ ጥበቃ እንዲደረግላቸው ጥሪ ማቅረቡ አግባብ ይሆናል። ሁሉም ማህበረሰቡ በአጠቃላይ ነው ተጋላጭ የሚሆነው። ለዚህም ነው ግጭቶችና ማህበራዊ ቀውሶች በተቻለ ሁኔታ በውይይት መፍትሄ እንዲፈለግላቸው ዘላቂ መፍትሄ እንዲያገኙ ጥሪ በተደጋጋሚ እናቀርባለን።
በእርዳታ ሰራተኞች ላይ ተፈጸሙ የተባሉ ግድያዎችንና የማሰርና የእገታ አድራጎቶችን አስመልክቶ የመንግስታቱ ድርጅት የሰብአዊ አገልግሎቶች ማስተባበሪያ ቢሮ ላወጣው ሪፖርት ይህ ዘገባ እስከተጠናቀረ ድረስ የክልሎቹ ባለስልጣናት የሰጡት ምላሽ የለም። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምጽ የአርብ ምሽት ስርጭት ይቀጥላል። የኢትዮጵያ አደጋ ስጋት አመራር ኮሚሽንና የተባበሩት መንግስታት ድርጅት ትናንት ባወጡት የጋራ መግለጫ በልዩ ልዩ የሀገሪቱ ክፍሎች በተከሰተ ድርቅ ምክንያት ለምግብ እጥረት ለተጋለጡ ተጎጂዎች እርዳታ ጥሪ አቅርበዋል። በአሁን ወቅት ለ6.5 ሚሊዮን ሰዎች እርዳታ እየተሰጠ እንደሆነ የገለጹት የኮሚሽኑ ቃል አቀባይ በሚቀጥሉት ወራት የተረጂዎች ቁጥር 10.8 ሚሊዮን እንደሚደርስ ለአሜሪካ ድምጽ ተናግረዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን ይዟል።
የኢትዮጵያ አደጋ ስጋት አመራር ኮሚሽንና የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ የኢትዮጵያ ቢሮ ትላንት ባወጡት የጋራ መግለጫ በኢትዮጵያ የተከሰተው ድርቅ ከሰሜን ኢትዮጵያ ጦርነት ባላገገሙት አማራ፣ ትግራይና አፋር ክልሎች የተወሰኑ አካባቢዎች ላይ መበርታቱን አስታውቋል። ኢትዮጵያ ውስጥ ያጋጠመው የዝናብ መዛባት ችግር በተለያዩ አካባቢዎች የውሃ እጥረት፣ የግጦሽ መራቆትና የምርት መቀነስ በማስከተሉ ሚሊዮኖች ለምግብ እጥረት መጋለጣቸውን መግለጫው ጠቅሷል። በሚሊዮን በሚቆጠሩ የቤት እንስሳት ላይም ከባድ ተጽዕኖ አሳድሯል ይላል። ከሶስቱ ክልሎች በተጨማሪም ኦሮሚያ፣ ደቡብና ደቡብ ምዕራብ ኢትዮጵያ ህዝቦች ላይ ተጽዕኖ እንዳሳደረ ተገልጿል። ከድርቁ በተጨማሪ በምርት መሰብሰብ ሂደት ላይ በቅርቡ ያጋጠመው መስተጓጎል ህዝቡን ለምግብ እጥረት በማጋለጡ አስቸኳይ ድጋፍ እንዲደረግ ጥሪ አቅርበዋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ከፍተኛ የህዝብ ግንኙነት ባለሙያ አቶ አታለለ አቡሃይ ጥሪው ሁሉንም ዓለም አቀፍ ለጋሾች እንደሚመለከት ለአሜሪካ ድምጽ ተናግረዋል።
አሁን ድጋፉን ያደረግነው ኦንጎይንግ ነው፣ እየተደረገ ያለ ነገር ነው። ባለፉት ጊዜያት የመጀመሪያ ዙር እርዳታ አድርገናል፣ ሁለተኛ፣ ሶስተኛ ዙር እርዳታ አድርገናል። በመጀመሪያው ዙር እርዳታ 7 ሚሊዮን አካባቢ፣ በሁለተኛው 6.6 በሶስተኛው 6.5 ሚሊዮን ዜጎች ረድተናል። አሁን በቀጣዮቹ ጥር፣ የካቲትና መጋቢት ወር 6.6 ሚሊዮን ዜጎች የሰብአዊ ድጋፍ ይፈልጋሉ። እንደዚህ ሲሆን እነዚህ ረጂ ተቋማት በተለያዩ ምክንያት በተለይም በትግራይ ክልል ላይ የሰብአዊ ድጋፍ ገበያ ላይ ውሏል በሚል አቋርጠውቷል። ስለዚህ በዛ ምክንያት መንግስት የዲፕሎማሲ ስራ ሰርቶም ብሎ ዘገይቶም ቢሆን ለሶስተኛ እርዳታ ላይ ደርሰዋል። አሁን ግን እነዛ እርዳታ የሰጡት 20% ብቻ ነው። ስለዚህ እነዚህ አካላትም እንደ ማንኛውም አገር ዜጎች የሰብአዊ ድጋፍ ሲፈልጉ ገብተው አፋጣኝ ድጋፍ እንደሚሰጡት ሁሉ ለኢትዮጵያም የተቻላቸውን የእርዳታ አሰጣጥ ቁጥራቸውን አሃዙን ከፍ ማድረግ እንዳለባቸው ነው።
ለአሜሪካ ድምጽ አስተያየት የሰጡት የትግራይ ክልል የአደጋ ስጋት አመራር ኮሚሽነር ዶክተር ገብረ ህይወት ገብረ እግዚአብሔር ይህ በተባበሩት መንግስታትና በኢትዮጵያ መንግስት የቀረበው የእርዳታ ጥሪ በክልላችን በጎ ተጽዕኖ ይኖረዋል ብለዋል።
እርዳታ እንፈልጋለን ብሎ እንደዚህ መግለጫ ወጣታቸው በጣም እንደ ክልል በጣም የምንደግፈው ነው። ለምን ከየካቲት መጋቢት ማዚያ ጉንበት እያለ በተለይ እስከሚቀጥለው የምርት ዘመን ደግሞ በጣም አስቸጋሪ ሁኔታ ስለሚፈጠር እነዚህ በተለይ ለትግራይ ይህን ሪስፖንስ ካገኘ በዓለም አቀፍ ደረጃ ድጋፍ ካገኘ የትግራይ ጥያቄ ይመለሳል ብለን ኤክስፔክት እናደርገዋለን።
የኢትዮጵያ አደጋ ስጋት አመራር ኮሚሽንና የተባበሩት መንግስታት የጋራ መግለጫው በሰሜን ኢትዮጵያ አካባቢዎች ያለው ሁኔታ አሳሳቢ ቢሆንም የከፋ ሰብአዊ ቀውስ እንዳይከተል የማድረግ እድል እንዳለ ይናገራል። የኢትዮጵያ መንግስትና አጋር የረድኤት ድርጅቶች ባደረጉት ዘርፈ ብዙ የተቀናጀ ዳሰሳና የሁኔታ ትንተና በሚቀጥሉት ጥቂት ወራት ለከፋ የምግብ እጥረት የሚጋለጡ ሰዎች ብዛት እየጨመረ እንደሚሄድ መግለጫው አስታውቋል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ከፍተኛ የህዝብ ግንኙነት ባለሙያው አቶ አታለለ አቡሃይ የዚህን ምክንያት ለአሜሪካ ድምጽ አብራርተዋል።
በቀጣይ ሐምሌ ወር ግን 10.8 ሚሊዮን ሊገባ ይችላል የሚላል። ያ ምንድን ነው? ድርቁ እንዳለው ነው። ተጨማሪ ደግሞ የጎርፍ አደጋ ወደ ሐምሌ ወሮች ጋር ተካቶ አጠቃላይ 10 ሚሊዮን ዜጎች እርዳታ ፈላጊ ይሆናሉ ይላል። ስለዚህ ያን መሰረት አድርጎ የእርዳታ ፈላጊ ቁጥር ስለሚጨምር መንግስት እንደሚታወቀው የመጠባበቂያ ምግብ ክምችቱን ምንም ይኑር ጎርፍ የሚኑር ድርቅ የሚኑር ሁሉም ዝግጁ አድርጎ ነው የሚጠብቀው።
በድርቁ ተጽዕኖ ምክንያት ወደፊት ሊከሰት የሚችለውን ሰብአዊ ቀውስ ለመከላከል አሁን የሚቀርበውን እርዳታ ለማስፋትና ለማስቀጠል አስቸኳይ የሆነ ተጨማሪ እርዳታ እንደሚያስፈልግ መግለጫው አመላክቷል። ቀጣይ ችግሮችን ከወዲሁ ለመከላከል ፈጣን እርምጃ መውሰድ እንደሚገባም አሳስቧል። ስለ ጉዳዩ ለአሜሪካ ድምጽ በኢሜይል ተጨማሪ አስተያየት የሰጠው የተባበሩት መንግስታት የእርዳታ ማስተባበሪያ የኢትዮጵያ ቢሮ በሀገሪቱ እያደገ ላለው የእርዳታ ፍላጎት ምላሽ ለመስጠት በተያዘው የአውሮፓውያኑ 2024 ዓመት የኢትዮጵያ መንግስትና አጋሮቹ ከዓለም አቀፍ ለጋሾች የ3 ቢሊዮን ዶላር ድጋፍ ለማሰባሰብ ጥረት እያደረጉ መሆናቸውን ገልጿል። የትግራይ ክልል አደጋ ስጋት አመራር ኮሚሽነር ዶክተር ገብረህይወት ገብረ እግዚአብሔር ይህ የእርዳታ ጥሪ አፋጣኝ ምላሽ ካላገኘ አስቸጋሪ ሁኔታ ሊከሰት እንደሚችል ጠቁመዋል።
ምክንያቱም ህዝባችን ከአሳስም ጥር ማልቆ ወደ የካቲት እየገባ ነው። ከ2015 ከ16 የነበረው ምርት ዘመን ደግሞ እንደምታውቀው ገሬ 37% ነው ፕሮዳክሽን የነበረው። ይህ ፕሮዳክሽን ለትግራይ ህዝብ ሲካፈል ከ3 ወር እስከ 4 ወር ብቻ ነው ምግብ ያለው ብለን ነው የምንወስደው። ይህ ጥናት የመጣ ነገር ስለሆነ የዓለም ማህበረሰብና የዓለም መንግስታት እንደዚህ አይነት ተጨማሪ እርዳታ ያስፈልገናል ብሎ ፌዴራል መንግስትና ዩኤንኤችአር እዚህ አይነት ማውጣቱ መክልል እኔ ጥሩ ነው ብዬ ነው ቦስ ነው ማለት ነው።
በአፋር በአማራና በትግራይ ክልሎች ያለው የተመጣጠነ ምግብ እጥረት ከዓለም አቀፉ መመዘኛ በታች መሆኑን የጋራ መግለጫው አስታውቆ አሁን ባለው ሁኔታ ግን ረሃብ ወደሚባል ደረጃ አልደረሰም ይላል። በድርቅ ተጠቅቷል ከተባሉት አካባቢዎች አንዱ የሆነው የአማራ ክልል አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽነር ዲያቆን ተስፋው ባያብልና ከአፋር ክልል መንግስት ኮሚኒኬሽን ጉዳዮች ተጨማሪ መረጃዎችን ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረሚካኤልን እናመሰግናለን። ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። አሁን በስቱዲዮአችን ሰዓት አቆጣጠር መሰረት ዋሽንግተን ዲሲ ላይ ከቀኑ 7:31 ሆኗል። ኢትዮጵያ ላይ ደግሞ ከምሽቱ 3:31። ወደ ቀጣዩ ምዕራፍ ዝግጅታችን ከመሻገራችን በፊት ቴክኖሎጂ ነክ ዘገባ ይኖረናል። የሜታ፣ ቲክቶክ እና ሌሎችም የማህበራዊ መገናኛ ኩባንያዎች ዋና ስራ አስፈጻሚዎች በማህበራዊ መገናኛ መድረኮች ላይ በልጆች ላይ ስለሚደርስ ብዝበዛ ከትናንት በስቲያ ረቡዕ በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት ፊት ቀርበው ምስክርነት ተሰጥቶባቸዋል። በምክር ቤቱ አባላትና በኩባንያዎቹ መሪዎች መካከል የተካሄደውን እጅግ የተጋጋለ እሰጥ አገባ በተመለከተ አሶሺየትድ ፕሬስ ያጠናቀረውን ዘገባ ቆንጅታዬ ታሰማናለች።
ታዳጊ ወጣቶች በማህበራዊ መገናኛዎች ሲዘዋወሩ ለወሲባዊ አድራጎት የሚያሳድዷቸው ሰዎች፣ ለሱሰኝነት የሚያጋልጡ ይዘቶች፣ የራስን ህይወት ስለማጥፋት መረጃ የሚሰጡ፣ ከአበላል ጋር ለተያያዙ ችግሮችም የሚያጋልጡ መረጃዎች ያጋጥሟቸዋል። ይህንን ካልመሰልኩ ውብ አይደለሁም ለሚል ጭንቀት የሚዳርጉ አጓጉል የውበት ደረጃዎችና በማህበራዊ ገጾቻቸው ላይ ለሚያዋክቡ ለሚያስፈራሯቸው ሰዎች መጋለጥም ሌላው አደጋ ነው። ለልጆች ደህንነት ተሟጋቾችና የዩናይትድ ስቴትስ ምክር ቤት አባላትም ታዲያ የማህበራዊ መገናኛ ኩባንያዎች ልጆችን እንዲህ ካሉ አደጋዎች ለመጠበቅ በቂ ጥረት አላደረጉም በማለት ይወቅሷቸዋል። እናም ከትናንት በስቲያ ረቡዕ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የፍትህ ኮሚቴ የሜታ፣ የቲክቶክ፣ የቀድሞ ትዊተር ያሁኑ ኤክስ እንዲሁም የሌሎች የማህበራዊ መገናኛ ኩባንያዎች ስራ አስፈጻሚዎችን አቅርቦ ምክር ቤት ቤቱንና ወላጆችን ከጊዜ ወደ ጊዜ በጣም እያሳሰበ ስለመጣው ጉዳይ ቃላቸውን ተቀብሏል። የምስክርነት ቃል መቀበል ሂደቱ የጀመረው ራሳቸው ወይም የሚያውቋቸው ሌሎች ታዳጊዎች ማህበራዊ መገናኛ ላይ ለብዝበዛ መጋለጣቸውን የሚያውቁ ልጆችና ወላጆች በሰጡት አስቀድሞ የተቀዳ የምስክርነት ቃል ነበር። ሰዓታት በወሰደው የምስክርነት ቃል ሰሚ ሸንጎ ላይ የታደሙ የራሳቸውን ህይወት ያጠፉ ልጆች ያሏቸው ወላጆች የልጆቻቸውን ፎቶግራፎች ወደ ላይ ይዘው በዝምታ ተቀምጠው ሂደቱን ሲከታተሉ ተስተውለዋል። ከሜታ ስራ አስፈጻሚ ከማርክ ዘከርበርግ ጋር የተጋጋለ እሰጥ አገባ ውስጥ የገቡት የሚዙሪ ሪፐብሊካን ሴኔተር ጃሽ ሃውሊ ጉዳት ለደረሰባቸው ሰለባዎችም ሆነ ለቤተሰቦቻቸው ካሳ ከፍለዋል ሲሉ ጠይቀዋቸዋል።
Have you compensated any of the victims?
ለነዚህ ሰለባዎች ለነኚህ ልጃገረዶች ካሳ ከፍለዋል? የርሶ ማህበራዊ መገናኛ መድረክ ላጠፋው ጥፋት ካሳ የሚገባቸው አይመስልዎትም? በርሶ መድረክ የተነሳ ለደረሰባቸው ችግሮች የምክር አገልግሎት እንዲያገኙ ሲረዷቸዋል? ካሳ ይከፍሏቸዋል?
Senator, our job and what we take seriously is making sure that we build industry leading
Senator, እኛ በስራችን ትልቅ ትኩረት የምንሰጠው ሰዎች ለጉዳት እንዳይጋለጡ የሚያደርጉ መንገዶችን መፍጠር ነው። ጎጂውን ይዘቶችን እየተከታተሉ ከመድረኩ ለማስወገድ የሚያስችሉ የተራቀቁ ዘዴዎችን መፍጠር ላይ አተኩረን በመስራት ላይ ነን።
ፕሮታችሁ ገንዘቡን መሰብሰብ ነው ያሉት ሴኔተር ሃውሊ የሰለባዎችን ቤተሰቦች ይቅርታ ጠይቀዋል ወይ ሲሏቸው በዚያ የታደሙት ወላጆች ከመቀመጫቸው ተነስተው የልጆቻቸውን ፎቶዎች ከፍ አድርገው አሳዩ።
Would you like to do so now? Well, they're here.
እዚህ አሉሎ አሁን ይቅርታ መጠየቅ ይፈልጋሉ? በብሔራዊ ቴሌቪዥን እየታዩ ነው። እስቲ የያዟቸውን ፎቶግራፎች ያሳዩአቸው። በእነኚህ መልካም ሰዎች ላይ ላደረሱት ጉዳት ይቅርታ ይጠይቃሉ?
ስለደረሰባችሁ ጉዳት ሁሉ ይቅርታ ጠይቃለሁ። ቤተሰቦቻችሁ ላይ የደረሰው ስቃይ በማንም ላይ ሊደርስ አይገባም። መጠነ ሰፊ መዋለን ዋያፍሰን ጥረት የምናደርገው ይህንኑ ለማረጋገጥ ነው። የእናንተ ቤተሰቦች ባለፉበት መከራ ማንም ማለፍ አይፈልግም።
ዘከርበርግ ይህን ይበሉ እንጂ የልጆች ደህንነት ተሟጋቾችና ወላጆች የማህበራዊ መገናኛ ኩባንያዎች የልጆችን ደህንነት ለመጠበቅ በቂ ጥረት አላደረጉም በማለት በተደጋጋሚ ይናገራሉ። የሴኔቱ የፍትህ ኮሚቴ አንጋፋ አባል የሆኑት የደቡብ ካሮላይና ሪፐብሊካን ሴኔተር ሊንዚ ግራም ለችግሩ መፍትሄ ለማምጣት ከዲሞክራቶች ጋር ተባብረው እንደሚሰሩ ቃል ገብተዋል። የኩባንያዎቹን ስራ አስፈጻሚዎች በማህበራዊ መገናኛዎቻቸው ሰዎች በሀብት ከብረውበታል፣ አሁን ደግሞ ለመጥፎ ገጽታው መላ ሊደረግ ይገባል ብለዋቸዋል።
Every American who's been wronged has to have somebody to complain.
በደል የደረሰባቸው አሜሪካውያን ሂደው አቤት የሚሉበት አካል ሊኖር ይገባል። እናንተ ላይ ቅጣት የሚጥል ኮሚሽን የለም። የሚያስቀጣችሁ አንዳች የለም። ምክንያቱም እኛ የምናደርገውን በሙሉ ተቃወማላችሁ፣ ልትከሰሱም አትችሉም። ይህ መቆም አለበት። እነዚህ ሰዎች ተጠያቂ የሚያደርግ ስርዓት ከሌለን እዚህ ተሰብስበው ቤተሰቦች ልንረዳቸው እንደምንፈልግ እንዴት ሊያምኑ ይችላሉ? ማህበራዊ መገናኛ ይጠቅማል፣ ጨለመው ገጽታ ግን ከጥቅሙ በጣም ይገዝፋል። አሜሪካውያን በዚህ ሁኔታ ሊኖሩ አይገባም።
የዲስኮርዱን ስራ አስፈጻሚ ጄሰን ሲትሮንን ጨምሮ የማህበራዊ መገናኛ ኩባንያዎች ስራ አስፈጻሚዎቹ ስራ ላይ ስለዋሏቸው የልጆች ደህንነት መጠበቂያ ዘዴዎች እንዲሁም ለትርፍ ከመማይሰሩ ድርጅቶችና ከህግ አስከባሪዎች ጋር በመተባበር ልጆች እንዳይጋለጡ ለመከላከል ስለሚያደርጉት ጥረት ሲያስረዱ የነበረ ሲሆን ለልጆች ደህንነት ተሟጋቾች ግን ኩባንያዎቹ ልጆችን የሚጠብቅ እርምጃ አልወሰዱም በማለት አጥብቀው ይወነጅሏቸዋል። በረቡዕ ዕለቱ የምስክርነት ቃል ሰሚ ሸንጎ ሪፐብሊካንና ዴሞክራት ሴኔተሮች ባልተለመደ መልኩ ተመሳሳይ አቋም ይዘው ሲናገሩ ተደምጠዋል። የሆነ ሆኖ ይህ ብቻውን ከሁለት ዓመታት በፊት የቀረበውን የልጆች የኢንተርኔት ደህንነት ድንጋጌን ለማሳለፍ በቂ ይሆን እንደሆነ ከጊዜ ጋር የሚታይ ይሆናል።
ያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ የአርብ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ ተሸጋግረናል። የመጀመሪያው ቅንብራችን ደግሞ በተባበሩት መንግስታት ድርጅት የዩኤስ አምባሳደር ሊንዳ ቶማስ ግሪንፊልድ የአፍሪካ ጉብኝትን ይመለከታል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ መሰንበቻውን ወደ ምዕራብ አፍሪካ አቅንተው ላይቤሪያን፣ ሴራሊዮንና ጊኒቢሳውን ጎብኝተው ተመልሰዋል። ከአሜሪካ ድምጹ ስትሬት ቶክ አፍሪካ አዘጋጅ ሄዲ አዳምስ ጋር በአንዳንድ አፍሪካንና የመካከለኛው ምስራቅ ጉዳዮች ላይ ለተነሱ ጥያቄዎች ማብራሪያ ሰጥተዋል። ሰፋ ካለው ምልልሳቸው በተለይ በምዕራብ አፍሪካና በመካከለኛው ምስራቅ ወቅት ላይ ሁኔታ ያተኮሩ ጭብጦችን ወደ አማርኛ የመለሰልን አሉላ ከበደ ዝግጅቱን በመቀጠል ያሰማናል።
ክብርት አምባሳደር፣ ሄግ የሚገኘው ዓለም አቀፍ የፍትህ ችሎት ባለፈው አርብ ደቡብ አፍሪካ በጋዛ ጦርነት ጉዳይ በእስራኤል ላይ ያቀረበችውን ክስ አስመልክቶ በጊዜያዊነት በደረሰው ብይን ላይ ያለውን አስተያየት ቢገልጹልን። እርግጥ ችሎቱ አሁን ይህን ብይን ማስፈጸም አይችልም፣ ምሳሌያዊ ውሳኔ መሆኑ ይታወቃል። ይሁንና ዩናይትድ ስቴትስ እስራኤል የችሎቱን ብይን ታከብር ዘንድ ተጠይቅ ይሆን? ባልደረባችን ሃይዲ ለሰነዘረችላቸው ጥያቄ አምባሳደር ቶማስ ግሪንፊልድ እንዲህ ሲሉ ነው የመለሱት።
Look, we have worked closely with the Israeli government on these issues.
የሲቪሎች ደህንነት መጠበቁን ለማረጋገጥ የሚያደርጉት ጥረት መሻሻሉንና ብሎም በግዛታቸው ላይ የሚቃጡ ጥቃቶችን ለመከላከል በሚያደርጉት ጥረት በእነዚህ ጉዳዮች ዙሪያ ከእስራኤል መንግስት ጋር በቅርበት ስንሰራ ቆይተናል። ራሳቸውን የመከላከል መብታቸውን እንደግፋለን። ነገር ግን በሲቪሎች ላይ ለሚደርሰው ጉዳት የበለጠ ትኩረት እንዲሰጡና ዓለም አቀፍ የሰብአዊ ህጎች እንዲጠበቁ ይበል ትኩረት እንዲያደርጉ አበረታተናል። ይህ ከእስራኤላውያን ጋር ባለን ግንኙነት ዙሪያ ከመንሰራ አካላት በሙሉ ከከፍተኛው የዩናይትድ ስቴትስ መንግስት ባለ ስልጣን ወይም መስሪያ ቤት የመነጨ መልእክት ወይም አቋም ነው።
We are broadly supportive of the International Court of Justice and their ruling.
በጥቅሉ የዓለም አቀፉን የፍትህ ችሎት እንደግፋለን። እንዳልሹም የሰጡት ብይን ጊዜያዊ ብይን ነው። ስለሆነም ገና በእነዚህ ጉዳዮች ላይ መወያየታቸውን ይቀጥላሉ። በእኛ በኩል የተነሱትን ችግሮች ለመፍታት ከእስራኤላውያን ጋር መስራታችንን እንቀጥላለን።
ዓለም አቀፉን የፍትህ ችሎት ብይን በእስራኤል አድራጎት ላይ እንደተዘነዘረ ትችት ይመለከቱታል። እናስ በማናቸውም ሁኔታ የቱንም ያህል ጊዜ ቢወስድ ዩናይትድ ስቴትስ ለእስራኤል በመተሰጠው የማያቋርጥ ድጋፍ ተቀጥላለች። ሃይዲ ለአምባሳደር ቶማስ ግሪንፊልድ በመቀጠል ያነሳችው ጥያቄ ነበር።
We have unwavering support for Israel's right to defend itself.
ሃይዲ እስራኤል አንዳንድ ሰራተኞቹ በመስከረም 26ቱ የሐማስ ጥቃት እጃቸው አለበት ስትል በሽብርተኝነት መወንጀሏን ተከትሎ ዩናይትድ ስቴትስ፣ ብሪታንያ፣ ጀርመን፣ አውስትራሊያና ሌሎችም ሀገራት የተባበሩት መንግስታት የእርዳታ ስራዎች ድርጅት ለፍልስጤማውያን ስደተኞች ለሚያቀርበው እርዳታ የሚሰጡትን ድጋፍ ማቋረጣቸውን አስመልክቶ ላቀረበችላቸው ጥያቄዎችም አምባሳደር ቶማስ ግሪንፊልድ የመንግስታቸውን አቋም አብራርተዋል። ሃይዲ በመቀጠልም በሳምንቱ መገባደጃ የጉበኙትን ምዕራብ አፍሪካን በተመለከተ በተለይም ማሊ፣ ቡርኪና ፋሶና ኒጀር ከምዕራብ አፍሪካው የምጣኔ ሀብት ማህበረሰብ ለመውጣት የወሰዱትን ውሳኔ በአገራቱ የተከሰቱትን ተከታታይ መፈንቅለ መንግስቶች አዝማሚያዎች ጨምሮ ይልቁንም የኢኮዋስ መስራች አባላት ከመሆናቸው አንጻር የሚኖረውን አንድምታና የንግድ ማህበረሰቡን መጪ ዕጣ ኢኮዋስ የመበታተን አደጋ ተጋርጦበት ይሆን ስትል ጠይቃቸው ነበር።
ኢኮዋስ has historically been a strong region.
እንደምታውቁት ኢኮዋስ በታሪኩ በምዕራብ አፍሪካ ጠንካራ ክልላዊ ድርጅት መሆኑ የሚታወቅ ነው። በላይቤሪያና በሲራሊዮን የተካሄዱት የእርስ በርስ ጦርነቶች ማብቂያ እንዲበጅላቸው ሁነኛ ሚና ተጫውቷል። ከኢኮኖሚ ጋር የተዛመዱ የፍልሰት ሂደቶችና በሌሎች ጉዳዮች የምዕራብ አፍሪካ ሀገራትን በማቀራረብ ረገድም ትልቅ ሚና ተጫውቷል።
The decisions made by Niger, Burkina Faso and Mali is really that decision
Niger,
is really
Burkina Faso እና Mali የወሰዷቸው ውሳኔዎች በርግጥ አሳዛኝ ናቸው። ምክንያቱም እርምጃቸው የበለጠ እንዲገለሉ ነው የሚያደርጋቸው። ከሌሎች በቀጠናው ካሉ ዲሞክራሲያዊ አገሮች እንዲጣሉ የሚያደርጉ እየወሰዱት ያለው እርምጃም የግል ጥቅማቸውን ብቻ እንጂ የሶስቱን ሀገራት ህዝቦች ጥቅም የሚያስጠብቅ ተግባር ያለመሆኑ የሚያሳይ ነው። ይህ አሳዛኝ ቢሆንም ኤኳስ ግን ተጠናክሮ የሚቀጥል ይመስለኛል። በስፋት በቀጠናው የሚታዩ ጉዳዮችን በመፍታት ጥረቱን ይቀጥላል ብያምናለሁ። የሆነ ጊዜ ላይም እነዚህ ሶስት ሀገራት ወደ ቀድሞ ይዞታቸው እንዲመለሱ ማሳመን እንዲችሉ ተስፋ አደርጋለሁ። ከህብረቱ መነጠል ለነርሱም ሆነ ለህዝባቸው የሚጠቅም አይደለምና።
ክብራትና ክብራን አድማይ ተመልካቾቻችን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በሰንበቻውን ወደ ምዕራብ አፍሪካ አቅንተው ላይቤሪያን፣ ሴራሊዮንና ጊኒቢሳውን ጎብኝተው መመለሳቸውን ተንተርሶ ከአሜሪካ ድምጿ ስትሬት ቶክ አፍሪካ ፕሮግራም አዘጋጅ ባልደረባችን ሃይዲ አዳምስ ጋር በአንዳንድ የአፍሪካ ነክና የመካከለኛው ምስራቅ ጉዳዮች ዙሪያ ለተነሱ ጥያቄዎች ማብራሪያ ከሰጡበት ሰፋ ያለ ቃለ ምልልስ የተወሰነውን ነበር የተከታተላችሁት። አምባሳደር ሊንዳ ቶማስ ግሪንፊልድን ለጊዜያቸው እናመሰግናለን።
አሉላ ከበደን አመሰግናለሁ። አሁን ደግሞ ካንዲት ወጣት ጋር እናስተዋውቃችኋለን። ፈይበል መለሰ ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ፈይበል ጉዳት የደረሰባቸውና ርህራ የተነፈጋቸውን እንስሳቶች ለመርዳት በመታደርጋቸው እንቅስቃሴዎች የብዙዎችን ቀልብ ስባለች። በተያያዥ ጉዳዮች ላይ ሐሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ወደ መሰል ተግባራት ለመግባት የወሰነችበትን ምክንያት ታስረዳናለች።
ፈጣንነት የጀመረ ፍላጎት ነው ከልጅነት ማለት ነውና ልጅ ያለው ውሾች ነበርኝ አሳድግ ነበር። ግን መጀመሪያ እንደማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝምና እንስሳ አይቼ ማውቄን ራሱ ትዝ አይለኝም ከአምስት ከስድስት ዓመቴ በፊት ማለት እንትን ሚሞሪስ የለም ድመትና ውሻ የሚባለው ነገርና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ አርጉዝ ናት ወልዳ ነበረ። በዛ ሰዓት እንዳለ የኛ ግቢ ማህበረሰብ ምን ብሎ ይነግረኛል ስለምትናከስ ገቢ ድንጋብርብር ይባል ይልኛልና ልክ እኔም ስመጣ እዛሽ ቦታ ካለሽ ድንጋይ ይዤ እየወረወርኩባት ነው ማልፈው እዛች ሻ ላይ ማለት ነውና ለካ አሁን አድጌ ሲገባኝ ውሻ ትጮ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ ደብድቢያት የሚለውን ነገር አስተማሪኝና ከዛ በኋላ ያየሁት ውሻ ለማራራጥ ነበር ስራዬ ድንጋይ ይዞ ማለት ነውና ከዛ እሷ ውሸት እንደገባች አላቅም ትዘሪኝ ሌላ ውሻ መጣች እሷ እንዴት እንደሆነ አላቅም ብቻ ትሻሻይ ነበር የሆነ ጊዜ እንዴት እንደተቀራረብን ሳላቅ ተቀራርበን ያገኘው ተራሴንና ከዛ በቃ የሚያሳዩት ፍቅር ምናምን ሳየው ሰው ልክ እንዳደረለ ገባኝ። በዛ ትንሽ ድሜም ቢሆን ተረዳውኝና ለነሱ ፍቅር መስጠት እንዳለብን ገባኝ። ከዛ የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣር አልችልም። እየወሰዱ ይጥሉብኝ ነበረ ይገሉብኝ ነበር በምርጥ ነው። ታዲያ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ።
የልጅነት ትምህርት በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል ወደ ተቋምም የቀየርሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከመሰራቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪኝ።
አሁን የቮለንቲር ቲም ነው ሆኖ ነው ያለው ግን በቅርብ ጊዜ ላይሰንስ ያገኛል። ትንሽ አሁን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻለም እና እየተሰራ ያለው ስራ አንደኛ አዌርነስ ነው እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት፣ ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል እና ግን በቻለው አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስቶ የማሳከም ስራ፣ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም ግን ባለቤቶቻቸው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና ሰው ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን፣ እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን። እና ያው በብዛት ሕክምናው ላይ ነው ያለነው፣ የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አዌርነሱ ግን በደንብ ይሰራል። አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባው በየቀኑ አይደለም፣ በወር አንድ የሚካሄድ ምገባ ነው። እሱ ተከትሎ እዛ አካባቢ ላይ ያሉት እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊ እየተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው እየተሰራ።
ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋር አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጪ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ ገጥማቸው ጣፋንታ አሳዛኝ ነው። በአብዛኛው ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው። ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርህራሄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ትንገሩኝ።
ተግዳሮቱ በጣም ብዙ ነው፣ ቢወራ ማያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለስፋው ነፍስ ይራራል ይላልና ረህራህ የሚጀምረው ስልጣኔ የሚለካው ይባላል። እንተሳ ለንሳ በመታሳየው ልክ ነው የሰው ልጅ ረህራህ የሚለካው ይባላልና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ። እና ቻሌንጁ በጣም ብዙ ነው እሱና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት። እና እኔ ምን አስባለሁ መሰለህ፣ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለእኔ ብዬ የማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት፣ እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል ሀሳቤ? እኔ መራብን ካወቅኩኝ እንዴት እንስሳው መራብ ለኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣ እኮ ገንዘብ ሳይኖርህ ራሱ አረን ወይ በስራ ተይዘ ወይ ምን የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይክ እንደምትበላ እኮ ታውቃለህ። በኋላ ግን ራቡ አያስቀምጥም። ያ እንስሳ ደግሞ በዳታ ፈንታ ለመብላት ነው ተርቦ ጠጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበት አለኝ ራበኝ እላለሁ። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደውም ይሄ እርሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው እርሃቡ። ታመህ እጢ ወጥቶ እንደዚህ ተዘፍርኮ ምናምን እየተጎተት እግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ። እንደዛ ሆኖ ያጠቃሃል፣ ይቀጠቅጠሃል። እና የሚደርስብኝ ጫና ብዙ ነው፣ ግን ምንድን ነው አምኝበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት። ስለዚ ለውጥ ለማምጣት ሂደት ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም። መጀመሪያ የጀመሩ ጊዜ አስደንግጦኝ ነበረ፣ ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ። አሁን ላይ በጣም አዳብር ያለው ብዬ ስለማስብ እነዚህ ነገሮች እየተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ተረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥተው ይጥሉታል። ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል። አይኑን ጉልጉለው ወደ አስፋልት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም፣ አይሄዱም። ጥለውት ይጠብቁታል ሩቅ ሆነው። ምክንያቱም አንድ ቅልብልብ ብሎ የሚመጣ መኪና ሊገጨው ይችላል። ከዛ በኋላ ካሳ ይቀበሉበታል፣ ካሳ ይቀበሉበት እና ከዛ ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ህጉም እንትን አይላቸውም። ህጉም ለምን ይህን እንስሳ አቢዝ አደረግ የሚለው ገና ነው እና ይሄ ህጉ ራሷን እየሰራ ያለው ምናልባት እኔ በሬ ቢኖረኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛን ሊደግፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም። እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው የማስበው።
ሄቨን፣ በእነዚህ ፈተናዎች ውስጥ ምን አልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ። የወደፊት እቅድሽ ምንድን ነው? ስለ ተቋሙ ምስ የወደፊት አላማዎች ደግሞ ጠቅልላ አድርገሽ ንገሪን ከመሰነባበታችን በፊት።
እቅድ ብዬ ማስበው አንደኛ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም፣ ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም
መጠለያ ቦታ ማለት ነው
እና የሚነሱትን እንስሶች የምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘ ነው መንፈት ያለብህ ማለት ነው። ሁሉ እንደዛም ሆኖ አሁን ትልቅ ሼልተር ብንከፍትም ይህን ሁላ እንስሳ ማስጠለል እንችላለን ማለት አይደለም። ቢያንስ ግን የተጎዱ እንስሳትን በተለይ የሚያርፉበትን ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው። አሁን ላይ እሱ ላይ ነው እየተንቀሳቀስኩ ያለሁት፣ ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት። ምክንያቱም አሁን ላይ ሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳ ደግሞ ስትል የሚያከራይ የለም ምናምን እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሼልተር መፍጠት ነው። ሕክምና ተቋማቶችን መገንባት። ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደም የማያሳክምበት ይሄ በግዴለሽ የማያሳክሙትን ሳይሆን እንስሳ እየወደደም የማያሳክምበት ምክንያት ኮስቱ ሀይ ስለሆነ ነው። በጣም የእንስሳ ሕክምና ክፍያው በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። ተቋሙ እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው ለእንስሶቹ ሲባል ማለት ነው። እና እንደዚህ አይነቶቹን ተቋማት መገንባት እንፈልጋለን። የጉዳና ላይ በተለይ ፊት ሹሳቸው አሉ እኛ ሀገር በጣም ከውሾችም እየተቸገሩ ያሉት ምክንያቱም ማንም ሳይፈልጋቸውም አውቶ ይጥሏቸዋል። ወንድ ውሻ እንድትወልድ ይፈለጋል፣ ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚህ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው፣ ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል፣ መድኃኒቱ ኮስት ሀይ ነው እና በተቻለ አቅም ጎዳና ላይ ያሉ ሰዎች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው፣ መኪና ነው፣ ያን እንድበሰፈር እንዲያደርጉ አንፈልግም እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት፣ ፈረሶች፣ አህዮችን ከጥቃት መከላከል፣ ማህበረሰቡን ማንቃት እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊ ተሰርተው እንግዲህ እንስሶች የማይታጠቁበት ሀገር፣ የማይደበደቡበት፣ የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው ዓለም እንደ ውጭው ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰውም አካል ምድር መሆኑን አምኖ የሚኖርበት ሀገር ማለት በጣም እሱ በጣም ትልቅ ቢሽ ነው፣ የመጨረሻ ቢሽ ነው።
ተብን መለሰ፣ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያን ደግሞ ለእንስሳት ያላችሁን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሐሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
የአሜሪካ ድምፅ ስርጭት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር ከተወለዱበት ካደጉበት ሀገር ወጥቶ ከቤተሰብና ከጓደኛ ተለይቶ ወደ ዩናይትድ ስቴትስ መምጣት ምን እንደሚመስል ኩርዳዊቷ ሳይራን አግራዊ ኖረዋለችና በሚገባ ታውቀዋለች። እንደ አውሮፓውያኑ አቆጣጠር በ1997 ከኢራቅ ወደ አሜሪካ የመጣችው ሳይራን እሷ ባለፈችበት ህይወት ጎዳና ሌሎች እንዳልፉ በመርዳት ላይ ተሰማርታለች። የዚህም ጉዳይ ዝርዝር ቆንጅታ እየታሰማናለች።
ከስደተኝነት ወደ ስደተኞች የሽግግር ስኬት አሰልጣኝነት የተሻገረችው ኩርዳዊቱ ራሷን እንደሚከተለው ታስተዋውቃለች።
My name is Sayran Akrawi. I'm a transition and leadership coach. I'm originally from Kurdistan, Iraq. I moved to United States.
ሳይራን አግራዊ ይባላለሁ። የሽግግር ስኬት አሰልጣኝ ነኝ። የተወለድኩት ኢራቅ ኩርዲስታን ውስጥ ነው። ወደ አሜሪካ ከመጣሁ 25 ዓመት ሆኖኛል። ባለትዳርና የሁለት ልጆች እናት ነኝ።
ሳይራን ሊሰለጥኑ ወደ ሷ የሚሄዱ ሰዎችን እንዴት እንደምትቀበላቸው ስታስረዳ
Normally when I have a client scheduled to be
ስልጠና ለማግኘት አንድ ሰው ወደ እኔ ሲመጣ ለማመስገን አንድ አነስተኛ ስጦታ አበረክታለሁ። ዛሬ የሽግግር ስኬት አሰልጣኝ ለመሆን ልትሰለጥን የምትመጣ ሴት አለች። ይቺ መጽሐፍ ትጠቅማታለች ብዬ አሰብኩ። ምክንያቱም ሁልጊዜ እኔ ሰዎችን ለመምራት ድፍረት ይኖረኝ ይሆን እኔ እንጃ ስለምትል ነው። በጣም ጎበዝ መሐንዲስ ባለሙያ ነች። አዎ እችላለሁ ብላ ራሷን ደጋግማ ማሳመን ብቻ ነው ያለባት።
ከብዙ የዓለም አካባቢዎች የመጡ ሰልጣኞች አሏት።
I have clients from so many countries. I have clients from South Africa. I have clients
ከብዙ ሀገሮች የመጡ ሰልጣኞች አሉኝ። ከደቡብ አፍሪካ፣ ከመካከለኛው ምስራቅ፣ ከሩሲያ የመጡ አሉኝ። ከአፍጋኒስታንም አለኝ።
አንዷ ሰልጣኛም ማሪያ ሂማኔዝ ቴስቴሮስ ትባላለች።
I want to find engineers to share
እኔ ያለኝን የሙያ ችሎታ የማካፈላቸው መሐንዲሶች ማግኘት ፈልጋለሁ።
ሳራና ግራዊ ዩናይትድ ስቴትስ እንደገባች የሚያማክራት አንድም ሰው እንዳልነበራት ስታሳውስ
I didn't have a coach when I came to United States. It took me so many years to realize
እኔ ስመጣ አንድም የሚያሰለጥነኝ ሰው አልነበረም። ራስን ስለማስተማር፣ ስለከፍተኛ ትምህርት ለማወቅ፣ አንድ ሰው ግቡን ለማሳካት እነዚህ እንደሚያስፈልጉት ለመረዳት ብዙ አመታት ወስዶብኛል።
የሽግግር ክህሎት አሰልጣኛ ሳይራን አሰልጣኛን ማርያን ታነጋግራለች።
What was the most difficult things that you faced when you arrived to United States?
United States ስትመጪ ካጋጠመሽ ከሁሉም ከባዱ ችግር ምን ነበር?
How can I do these things? We don't have car. The first thing we had to buy.
እነዚህን ነገሮች እንዴት ነው የማሳካው? መኪና የለንም። ስለዚህም ከመሰረታዊ ነገር መጀመር አለብን አልኩ። መኪና መግዛትና መኖሪያ ቤት ማግኘት አለብን። ታዲያ ይሄን እንዴት ነው ማደርገው ብዬ ማሰብ ጀመርኩ።
ሳይራንም ከ25 አመታት በፊት ወደ አሜሪካ ስትመጣ ያለፈችበት መንገድ በመሆኑ የማሪያ ችግር ገብቷታል።
I was there. I didn't know anything.
እኔም አልፌበታለሁ። እዚህ ሀገር ኑሮ ለመጀመር ምን ማድረግ እንዳለብኝ የማውቀው ነገር አልነበረም። የመሐንዲስነት ዲግሪ ስላለኝ ሁሉ ነገር አልጋ ባልጋ የሚሆን መስሎኝ ነበር። ግን እንደዛ አይደለም።
አባችሁን ስላመሻችሁ እንዲሁም ደግሞ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብሮኝ ቆይቷል። መልካም ምሽት ይሁንላችሁ። መልካም ሳምንት ማክበር ይሁንላችሁ። Thank you.